ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በምህረቱ ጥላ ስር እየደገፈን እግዚአብሔር አምላካችን ለዚህች ለተወደደች ምሽትና ሰዓት እንድንበቃ ፈቃዱ ሆኗልና ስሙን እጅግ አድርገን እናመሰግናለን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። በዛሬው ምሽት ክፍለ ጊዜ ጥናታችን ባለፈው ክፍለ ጊዜ ጀምረነው የነበረውን የምዕራፍ 17ን ትምህርትና የኦሪት ዘዳግም ምዕራፍ 18ን ትምህርት አብረን አንድ ላይ እንመለከታለን። እስቲ እንደ ወትሮ ሁሉ በማስቀደም ዝማሬ እናድምጥ።
አይኖቼ ከታየው ምን ይፈልጋለሁ ምን ይፈልጋለሁ እልሻዳይ ጌታ ባንተ ታምናለሁ እንደገፍካለሁ አይኖቼ ከታየው ምን ይፈልጋለሁ ምን ይፈልጋለሁ እልሻዳይ ጌታ ባንተ ታምናለሁ እንደገፍካለሁ ሰማይን በሰንዝር አንተ ትለካለህ አንተ ትለካለህ ምድርን በመጥፈሪያ ተስበት ይዛለህ ውሆችን በፈኝ የምትፈርጌታ በምድር መስል ውድይን ያለኝታ የሱስዬን ያለኝታ ባይኖች ይገታየው ምን ይፈልጋለሁ ምን ይፈልጋለሁ እልሻዳይ ጌታ ባንተ ታምናለሁ እንደገፍካለሁ አማካሪ አትፈልግ አንተ ትትተራ በፊት አይቆምም ታላቁ ተራራ ማስተዋልክ ታላቅ ጻዲቅ በመንገድ እንዴት ልፍራ ታዲያ እያለሁ በቤት ታለው በመቅደስ ባይኖች ይገታዩ ምን ይፈልጋለሁ ሁሉን ቻይ ጌታ ባንተ ታምናለሁ እንደገፍካለሁ።
እግዚአብሔርን ስለዚህ ዝማሬ አብዝተን እናመሰግናለን። በዝማሬውም ያገለግለን ወንድማችን ተገኔን እግዚአብሔር አብዝቶ ይባርከው እንላለን። በእውነት ለሰው ልጅ የሚያስፈልገው በእግዚአብሔር ፊት መታየት ብቻ ነው። የእግዚአብሔር አይን ካየን ወገኖቼ በረከቱ ይበዛልናል። ከዚህ ሌላ ምን እንፈልጋለን? እንጸልይ። እግዚአብሔር ሆይ ነው በፊት አለን። በዛሬው ምሽት ደግሞ እንደገና በፊት ተሰብስበናል። ጌታ ሆይ ካንተም ለመማር ነው በፊት ጌታዬ ሆይ ሆነናል። እባክህ አይኖችህ ይዩን፣ የምረት አይኖች ይጎብኙ፣ የምረት እጆች ይጎብኙ። እያንዳንዳችን እግዚአብሔር ሆይ ምናልባት የተቋጠረ ነገር በልባችንም ጌታዬ ሆይ ያደረ ነገር ይዘን ወደ አንተ ቀርበን ሊሆን ይችላል። እግዚአብሔር አምላካችን ሆይ ቋጠሯችንን በዚህች ሰዓት ፍታ። አቤቱ አምላካችን ሆይ በዓይኖችን እንታይ ዘንድ እነሆ በፊትህ ነንና እባክህ ተመልከተን። ቃልህ ደግሞ በሙላት ወደ እኛ ይድረስ። እግዚአብሔር አምላካችን ሆይ የሚኖረንን ጊዜ ሁሉ ባርክልን። ታላላቆችን ታናናሾችን ሊባሪያ ጸልያለሁ በዚህ ሰዓት በመንፈስ ቅዱስ ኃይል እንድትጎበኛቸው ለምንሃለሁ በጌታችን በኢየሱስ ክርስቶስ ስም ስትል አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ስለ ፋሲካ በዓል ስለ መከር በዓል ወይም ስለ ጴንጤቆስጤ በዓልና የዳስ በዓል ከተነጋገርን በኋላ በማይታዘዙ ባለስልጣኖች ላይ የሞት ፍርድ የተላለፈባቸው ስለመሆኑ ስለ ጣዖት አምላኪዎችና ህዝቡን ለሚመሩ ንጉሶች የተሰጠ ፍርድን ከምዕራፍ 17 ተመልክተን ነበር። ዛሬም ይህንኑ ወይም ደግሞ የዚያኑ ቀጣይ ክፍል እናቀርብላችኋለን እና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘዳግም ምዕራፍ 17 ከቁጥር 2 እስከ 5 ያለውን ስፍራ አንድ ላይ እንመልከት። ኦሪት ዘዳግም ምዕራፍ 17 ከቁጥር 2 እስከ 5 ያለውን ስፍራ ተመልከቱ። ወዳጆች በዚህ ስፍራ የምንመለከተው የሞት ፍርድ በጣዖት አምላኪዎች ላይ መተላለፉን እንዲህ ይላል። አምላክ እግዚአብሔር ከሰጠ ከአገር ደጆች በማንኛይቱም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክ በእግዚአብሔር ፊት ክፋት የሰራ ቢገኝ ሄዶም ሌሎች አማልክትን ያመለከ እኔ ላዘዝኳቸው ለፀሐይና ለጨረቃ ለሰማይም ሠራዊት ሁሉ የሰገደ ቢገኝ ቢያወሩልም ብትሰማም ያንን ፈጽመ መርምር። እነሆም እውነት ቢሆን በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጥ ሆኖ ቢገኝ ይህን ክፉ ነገር የሰሩትን ያን ወንድ ወይም ያቺን ሴት ወደ በረሃ ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ትወግራቸዋለህ ይላል። በጣዖት አምላኪዎች ላይ የተላለፈ የማያወላውል ፍርድ ነው። ከዚህ በመነሳትና ሌሎች ምሳሌዎችንም በማየት ከአስሩ ትእዛዞች አንዱን እንኳ ያፈረሰ ቅጣቱ ሞት እንደሆነ አስባለሁ። በዚህ ዘመን ያለን ሰዎች ግን ወንጀለኛ በሞት መቀጣቱን አንደግፍም። የፍቅር ሰዎች ይሆን ወይም ደግሞ የሰለጠን ይመስልናል። ከዚህም የተነሳ በታሪክ ታይቶ በማይታወቅ ሁኔታ ወንጀልና ወንጀለኛ በዓለማችን በስተዋል። ይህን ስታዩ እግዚአብሔር ትክክል ይሆን እንዴ በማለት ራሳችሁን አትጠይቁምን? በሕጉ መሰረት ጣዖት አምላኪዎች በሞት ይቀጡ ነበር። በዚያ ዘመን በጣም ስለተለመደው ጣዖት አምልኮ አይነት እየተናገረ እንደሆነ መረዳት ይቻላል። ግሪኮችና የምስራቃውያን ሃይማኖት ከፀሐይ ከጨረቃና ከከዋክብት ጋር የተያዙ ብዙ የወንድና የሴት አማልክት ነበሯቸው። በተረታ ተረት ላይ በተመሰረተው የግሪክ ሃይማኖት መሰረት አፖሎ የፀሐይ አምላክ፣ ዳያና ደግሞ የጨረቃ አምላክ እንደሆኑ ይታሰብ ነበር። አስተዋላችሁ? ያኔ እንደ ተረታ ተረት እየተነገረ በግሪክ ማለቴ ነው። አፖሎ የፀሐይ አምላክ፣ ዳያና ደግሞ የጨረቃ አምላክ እንደሆኑ ተደርጎ ይገመት ነበር። ከፈጣሪ ይልቅ እነዚህ ሰዎች ፍጡራንን ነበር የሚያመልኩት። ይህ ሁሉ የተጀመረው የት ነበር? የተጀመረው በባቢሎን ግንብ እንደነበር አስባለሁ። ይህ የጣዖት አምልኮ የተጀመረው በመጀመሪያ በባቢሎን ግንብ እንደነበር አስባለሁ። በተደራጀ ሁኔታ በእግዚአብሔር ላይ ማመጽ የተጀመረው በባቢሎን ግንብ ግንባታ ነበር። እግዚአብሔር ምድርን በውሃ አጠፋ፣ እነርሱ ደግሞ ፀሐይን የውሃ መጥለቅለቅ እንዳይኖር ታደርጋለች በሚል እምነት ፀሐይን አመለኩ። በጣም የሚገርመው ግን ለዝናብ መምጣት ፀሐይ ዋናዋ ምክንያት እንደሆነች አለመረዳታቸው ነው። በፀሐይ ኃይል የሚነሳው ተንደመና ይሆንና ዝናብ ሆኖ ወደ ምድር ይመጣል። እነዚያ የጥንት ጣዖት አምላኪዎች እነርሱም ሆኑ ሳይንሳቸው ከእውነታ የራቁና እርግጠኝነት የሌላቸው ነበሩ። በዚህ ባለንበት ዘመን እንኳ ሳይንስ ሁሉንም አውቋልና መርምሯል ማለት አይቻልም። ብዙዎች ግን የሰው ጥበብና ዕውቀት ሙሉ በሙሉ ትክክል እንደሆነ ያስባሉ። የጥንት ሰዎች ማስተዋል ስለጎደላቸው ፀሐይ ጨረቃንና ከዋክብትን አመለኩ። እነዚህ የሰማይ አካላት ወዳጆቻቸው እንደሆኑ አሰቡ። እነርሱን ከፈጠረ ፈጣሪ ይልቅ ፍጡራንን አመለኩ። ስለዚህም ፍርዳቸው ይሄ ነው። እስቲ ቁጥር 6ን አልፈን እንመልከት። በሁለት ወይም በሶስት ምስክሮች አፍ ሞት የሚገባው ይገደል፣ በአንድ ምስክር አፍ አይገደል ይላል። እግዚአብሔር ወዳጆቼ ለንጹሃን ምን ያህል እንደሚጠነቀቅ መመልከት ይቻላል። ማንኛውም ነገር ያለ ማስረጃ መደረግ የለበትም። አንድ ሰው ሌላውን ሰው ስለጠላው ብቻ ጣዖት አምላኪ ነው በማለት በባለስልጣናቱ ፊት ሊከሰው አይችልም። አንድ ሰው በደለኛ ለማድረግ ቢያንስ ከሁለት በላይ ምስክሮች ሊቀርቡበት ይገባል። አሁን ግን ምናልባት በአንድ ሰው ሰብቅ ምክንያት ንጹሃን ይጎዳሉን? በፍጹም እንደዚህ መሆን የለበትም። እግዚአብሔር ምስክሮችን ይፈልጋል። እግዚአብሔር በነገሩ ሁሉ ፍትሃዊ ነው፣ አያዳላም። እግዚአብሔር እየተመሰገነ ይሁን። ከዚህ ቀጥለን ለባለ ስልጣኖች መታዘዝ የሚለውን አብይ ጉዳይ አብረን እንመለከታለን። አብይ ርዕሱ ለባለ ስልጣኖች መታዘዝ የሚል ይሆናል። በዚያ ዘመን ህዝቡ ጉዳዮቻቸውን እግዚአብሔር ወደ ሾማቸው ካህናትና ፈራጆች ያመጡ ነበር። እግዚአብሔር ህዝቡን ይመራ ስለነበር ንጉስ አልነበራቸው። በኋላ ግን ህዝቡ ባቀረቡት ጥያቄ መሰረት እግዚአብሔር ንጉስ ሲሰጣቸው እንመለከታለን። መዝሙር 106 ቁጥር 15 የለመኑትን ሰጣቸው ለነፍሳቸው ግን ክሳትን ላከባቸው እንደሚል አስተውላችሁ ይሆናል። የሚናገረው ስለ ምድረ በዳ ልምምዳቸው ቢሆንም አባባሉ ምን ጊዜም ይሁነት ነው። በጸሎት የጠየቅነውን ሁሉ እግዚአብሔር ሰጥቶን ቢሆን ኖሮ በጣም ትልቅ ችግር ይገጥመን ነበር። እግዚአብሔር ግን አዋቂ ስለሆነ የጠየቅነውን ሁሉ አይሰጥንም። እዚህ ላይ ስለ ጠየቁት እግዚአብሔር ንጉሥ ሲሰጣቸው እንመለከታለን። ይሁን እንጂ ይህ ከመሆኑ በፊት ገና ወደ ምድሪቱ ሳይገቡ እንኳ ሕዝቡን የሚመራው ንጉሥ ሊከተላቸው ስለሚገባ ደንቦችና መመሪያዎች እናነባለን። እስቲ ቁጥር 8ን እንይ። በጾምና በደም በፍርድና በፍርድ በመኩሰልና በመኩሰል መካከል በአገር ደጅ ውስጥ ስለሚከራከሩበት ክርክር የሚሳንን የፍርድ ነገር ቢነሳ አንተ ተነስተ አምላክ እግዚአብሔር ወደ መረጠው ትወጣለህ ይላል። ለምሳሌ ያህል ሁለት ሰዎች በአንድ አስፈላጊ ጉዳይ ላይ ሳይስማሙ ቢቀሩ ሁለቱም ደግሞ አሳማኝ ማስረጃ ቢኖራቸው እንዴት ነው ችግሩን ማቃለል የሚቻለው? ወደ ሌዋውያን ካህናት በዚያም ዘመን ወደ ተሾመው ፈራጅ መጥተህ ትጠይቃለህ። እነርሱም የፍርዱን ነገር ይነግሩሃል። እግዚአብሔር በመረጠው ስፍራ የነገሩን የፍርድ ነገር ታደርጋለህ። እንዳስተማሩም ሕግ እንደነገሩም ፍርድ አድርግ። ከነገሩ ፍርድ ወደ ቀኝም ወደ ግራም አትበል ይላል። ከቁጥር 9 እስከ 11 ያለውን ስፍራ ይመለከቷል። ሕጉ ለእያንዳንዱ ጉዳይ ዝርዝር መመሪያ ሲሰጥ ወይም ደግሞ ሊሰጥ ስለማይችል አልፎ አልፎ አለመግባባት ሊፈጠር ይችላል። እንደዚህ አይነት ጉዳይ ሲያጋጥም ወደ ካህኑ መሄድ አለባቸው። ከዚያ በኋላ ደግሞ የሚሰጠውን ውሳኔ መቀበል ነበረባቸው። ካህኑ በሚሰጠው ውሳኔ ማመጽ በሞት ያስቀጣል። አስተዋላችሁ? ካህኑ በሚሰጠው ውሳኔ ማመጽ ሞትን ያስከትላል። ስለዚህም ወይም ደግሞ ለዚህ ምሳሌ የሚሆነን በጽሑፍ የሰፈረ መረጃ ደግሞ ትንቢተ ሐጌ ምዕራፍ 2 ቁጥር 11 ነው። ትንቢተ ሐጌ ምዕራፍ 2 ቁጥር 11ን ተመልከቱ። ትንቢተ ሐጌ ምዕራፍ 2 ቁጥር 11 ይህን የሚመስሉ ሌሎች ምሳሌዎች ሊኖሩ እንደሚችሉ ማምናለሁ። ሕጉ ስለማንኛውም ጉዳይ ዝርዝር መግለጫ መስጠት ቢችል ኖሮ ወደ ካህኑ መሄድ ባላስፈለገም ነበር። ጉዳዩን ወደ ካህናትና ወደ ፈራጆች ካደረስነው ግን የሚሰጡት ውሳኔ የመጨረሻው ስለሆነ ልንታዘዝ ይገባል። ለንጉሡ የተሰጠን ሕግ ደግሞ ቀጥለን እንመልከት። እንደ ማንኛውም ሕዝብ እነርሱ አንድ ቀን ንጉሥ እንደሚፈልጉ እግዚአብሔር ያውቃል። ንጉሳቸው እስራኤላዊ እንጂ ባዕድ መሆን እንደሌለበት እግዚአብሔር ተናግሯል። ከቁጥር 16 እስከ 17 ያለውን እንመልከት። ነገር ግን ለእርሱ ፈረሶችን አያበዛም። እግዚአብሔር በዚያ መንገድ ደግማችሁ አትመለሱ ብሏችኋልና ፈረሶችን ለማብዛት ሕዝቡን ወደ ግብፅ አይመልስም። ልቡም እንዳይስት ሚስቶችን ለእርሱ አያበዛም፣ ወርቅና ብርም ለእርሱ እጅግ አያበዛም ይላል። እነዚህ ለንጉሡ የተሰጡ ሕጎች ናቸው። ንጉሡ ሰለሞን የተላለፈው እነዚህን ትእዛዞች መሆኑ በጣም የሚገርም ነው። በመጀመሪያ ፈረሶችን አበዛ። እስራኤል አገር መጊዶ የሚባለውን ቦታ ስጎበኝ በጣም የገረመኝ የአርማጌዶን ጦር ሜዳ ሳይሆን የሰለሞን ፈረስ ቤቶች ፍርስራሽ ነበር። ሰለሞን ፈረሶችን ማብዛት ሥራዬ ብሎ ይዞታል። እግዚአብሔር ደግሞ እንደዛ እንዳይሆን ነው ያዘዘው። ጥሩ ጥሩ ፈረሶች የሚገኙት ከግብፅ ነበር። ስለዚህም ንጉሡ ብዙ ፈረሶችን የሚፈልግ ከሆነ ከግብፃውያን ጋር መወዳጀት ሊኖርበት ነው ማለት ነው። በሁለተኛ ደረጃ ደግሞ ሚስቶችን በማብዛት ነበር ሰለሞን የእግዚአብሔርን ሕግ የተላለፈው። እስራኤል በንጉሥ ከመተዳደሯ ብዙ ዘመን አስቀድሞ ነበር እግዚአብሔር ይህን ማስጠንቀቂያ የሰጠው። ሰለሞን ግን በጣም ብዙ ሚስቶች ነበሩ። ልቡን ከእግዚአብሔር እንዲመልስ ያደረጉትም ሚስቶች ነበሩ። በሦስተኛ ደረጃ ወርቅና ብርን እንዳያበዛ ነበር ማስጠንቀቂያ የተሰጠው። አስተዋላችሁ? በመጀመሪያ ደረጃ ፈረሶችን እንዳያበዛ፣ በሁለተኛ ደረጃ ሚስቶችን እንዳያበዛ፣ በሶስተኛ ደረጃ ደግሞ ወርቅና ብርን እንዳያበዛ ነበር ማስጠንቀቂያ የተሰጠው። ሰለሞን ያደረገውም ይህንኑ ነበር። ብዙ ብርና ወርቅ መሰብሰብ የጀመረው ዳዊት ነበር። ዳዊት ይህን ያደረገው ግን ቤተ መቅደሱን ለመስሪያ ነበር። ሰለሞን ብርና ወርቅ ማብዛት የጀመረው ግን ለራሱ ነበር። ይህም ለውድቀቱ ምክንያት ሆኗል። ከእርሱ በኋላ መንግሥቱ ደቡባዊና ሰሜናዊ በመባል ለሁለት የተከፈለው በሕዝቡ ላይ ግብር በማብዛቱ ነበር። ከቁጥር 18 እስከ ያለውም ተመልከቱ። ንጉሡ ለእግዚአብሔር ቃል የሚታዘዝ መሆን አለበት። በግሉ የእግዚአብሔር ቃል ኮፒ እንዲኖረውና ዕድሜውን ሁሉ በየዕለቱ ሊያነበው ይገባል። እኛም ዛሬ ይህንን ሕግ እንድንከተል እግዚአብሔር ይፈልግብናል። ይህንን ደግሞ ማድረግ እንድንችል እግዚአብሔር እያንዳንዷን ቀን እያንዳንዷን ደቂቃ እንዲረዳን በእርሱ ፊት ምንጊዜም ታማኞች ሆነን መገኘት መቻል አለብን። እግዚአብሔር ሁላችንንም ይርዳ። እንግዲህ አድማጮች፣ የኦሪት ዘዳግም ምዕራፍ 17 ጥናታችን በዚሁ አበቃ። ቀጥለን ደግሞ የምዕራፍ 18ን ትምህርት እናቀርብላችኋለን። የዚህ የኦሪት ዘዳግም ምዕራፍ 18 አብይ ሐሳቡ ስለ ካህናትና ነቢያት ማተቱ ነው። የእውነተኛ ነቢያት መለያ ካህናትን በተመለከተ እግዚአብሔር ሕግጋትን ይሰጣል። አስተዋላችሁ? የኦሪት ዘዳግም ምዕራፍ 18 ዋና ሐሳብ ስለ ካህናትና ነቢያት እንዲሁም የእውነተኛ ነቢያት መለያ ካህናትን በተመለከተ እግዚአብሔር ሕግጋትን ስለመስጠቱ ያወሳል። ከዚያም ከሰይጣናዊ ኃይሎች ለሚመነጩ የጣዖት አምልኮ ልምምዶች ሌላ ማስጠንቀቂያ አለው። ይህንንም ተከትሎ በዘዳግም መጽሐፍ ከሰፈሩት አስገራሚ ክፍሎች አንዱ ይመጣል። እርሱም በነቢያት ጉዳይ ላይ የሚያተኩር ነው። በዚያም ስለሚመጣው ነቢይ ስለ ጌታ ኢየሱስ አስደናቂ ትንቢት ይናገራል። ስለ ነቢያት የሚናገረው ክፍል የሚጠቃለለው እውነተኛና ሐሰተኛ ነቢያትን መለየት በሚያስችለው አስደሳችና አስፈላጊ መመዘኛ ነው። እስቲ የመጀመሪያው ርዕሳችንን እንመልከት። እንክብካቤ ለካህናት። ከቁጥር 1 እስከ 2 ያለውን እንይ። ለሌዋውያን ካህናት ለሌዊም ነገድ ሁሉ ከእስራኤል ጋር ድርሻና ርስት አይሆንላቸው። በሳት ለእግዚአብሔር የሚቀርበው መሥዋዕቱንና ርስቱን ይበላሉ። በወንድሞቻቸው መካከል ርስት አይሆንላቸው። እርሱ እንደተናገራቸው ርስታቸው እግዚአብሔር ነው ይላል። ካህናት የመጡት ከሌዊ ነገድ ነው። ይህንን ከዚህ ቀደም ተመረናል። ከነርሱም በሙሉ በቤተ መቅደሱ ሥራ የተጠመዱ ነበሩ። በእስራኤል ልጆች መካከል የርስት ይዞታ አልነበራቸው። ነገር ግን ርስታቸው እግዚአብሔር ነበር። በዚህ የተለየ መንገድ ጌታ የሚያስፈልጋቸውን ሁሉ ሰጥቷቸዋል። እግዚአብሔር አንድ ንጉሥ ደሞዙን እንዴት ማግኘት እንዳለበት አልተናገረም። ነገር ግን ካህኑ እንዴት ደሞዙን እንዲያገኝ መመሪያዎችን ሰጥቷል። ይህ አስገራሚ ነው። በቤተ ክርስቲያን ውስጥ አነጋጋሪ ከሆኑት ጉዳዮች አንዱ የሰባኪዎች ደሞዝ ነው። አስተዋላችሁ? በቤተ ክርስቲያን ውስጥ ብዙ ጊዜ ከሚያነጋግሩ ጉዳዮች አንዱ የሰባኪዎች ደሞዝ ነው። እግዚአብሔር ይህንን በዚህ መስመር ገልጾታል። ካህናት ሊቀበሉ የሚገባቸው ይህንን ነው ብሏል። እስቲ ከቁጥር 3 እስከ 5 ያለውን እንመልከት። በሬ ወይም በግ ለመሥዋዕት ከሚያቀርቡት ሕዝብ የካህናቱ ወግ ይህ ይሆናል። ወርቹንና ሁለቱን ጉንጮቹን ጨጓራውንም ለካህኑ ይሰጣሉ። የእህልህን፣ የወይን ጠጅህን፣ የዘይትህንም በኩራት አስቀድሞ የተሸለተውን የበግህን ጠጉር ለእርሱ ትሰጣለ። እርሱ ከልጆቹ ጋር ተነስቶ በእግዚአብሔር ስም ለዘላለም ያገለግል ዘንድ አምላክ እግዚአብሔር ከነገዶች ሁሉ ስለመረጠው ነው ይላል። እግዚአብሔር ወዳጆቼ በዚህ ስፍራ ያስቀመጠው ታላቅ መርህ ይህ ነው። እስካሁን እግዚአብሔር ሥራው ወደ ዓለም ሁሉ ለማድረስ የሚጠቀምበት መንገድ ይሄው ነው። የእግዚአብሔርን ቃል ለዓለም ሁሉ ለማድረስ ሙሉ ጊዜያቸውን ለሚሰጡ ድጋፍ እንዲያደርጉላቸው እግዚአብሔር ከሕዝቡ ይህንን ይጠብቃል። ሕዝቡ የበሬና የበግ ወርች ካመጡ እኛ ከዚያ የሚዘጋጅ በጉጉት ልንበላም የምንችል ጥብስና ስብስብ አናጣም። በርግጥ እኛም እንደዚያው እናደርግ ዘንድ ይጠበቅብናል ብዬ አላስብም። ግን መርህ አሁንም እውነት ነው። እስቲ ከቁጥር 9 እስከ 12 ያለውን እንመልከት። አምላክ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በድግምት የሚጠነቁል መናፍስትንም የሚጠራ ጠንቋይ ሙታን ሳቢም ባንተ ዘንድ አይገኝ። ይህንም የሚያደርጉሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክ እግዚአብሔር ከፊት ያሳድዳቸዋል ይላል። ልብ በሉ፣ እነዚህ ሰዎች ወደ ምድሪቱ ሲገቡ ከእምነት የለሾች ጋር መተባበር ወይም ከአገሬው ሰዎች ጋር አረመኔያዊ ልምምዶች መተሳሰር አልነበረባቸው። ይህ ማስጠንቀቂያ በአዲስ ኪዳንም ተደግሟል። ጳውሎስ ሲጽፍ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን ያጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ብሏል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1ን ይመለከቷል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ከማይታየው ሰይጣናዊ ዓለም እርዳታን ፍለጋ ይሄዳሉ። አሁን የራሴን የፍርድ ሐሳብ ልሰንዝር፣ እናንተም ገንቢ መስሎ ቢታያችሁ ተጠቀሙበት። ወደዚያ ክፍለ ጊዜ እንደገባን አምናለሁ። አሁን እንኳን ይህንን መልእክት በራዲዮ እያስተላለፍኩ ባለውበት ሰዓት ሰይጣናዊ አምልኮ በስፋት እየተገለጠ ነው። በአገራችንም ብዙዎች በዛር ውቃቢና በባዕድ አምልኮ ሰበብ ሰይጣንን እንደሚያመልኩ ግልጽ ነው። በአሜሪካ አንዳንድ ከተሞች ሰይጣን በይፋ የሚመለክባቸው የመሰብሰቢያ አዳራሾች አሉ። ይህም የማያሻማ ሰይጣናዊ አምልኮ ነው። አንዳንድ ሰዎች ይህንን እንደ ፋሽን አይተው ያልፉታል። ምክንያቱም የሰው ተፈጥሮ አዲስን ነገር የመከተል ዝንባሌ አለው። በተለይ ሰልጥነዋል በሚባሉት አገሮች ሰይጣንን ማምለክ ጋድ የወጣ ነገር ነው። ያሳዝናል። በዚህ አይነቱ ተግባር የተዘፈቁት የደደቦች ስብስብ ወይም ያልተማሩት ብቻ አይደሉም። የሰይጣን መኖር እውነት እንደመሆኑ መጠን አንዳች የተጨበጠ ነገር ይኖራል። የተመጠነ እውነታ በውስጡ እንደሚኖርበት እኔም አምናለሁ። አንድ ነገር መጨመር ወዳሉ አድማጮቼ፣ ምክንያቱም አንድ ሰው ዛሬ ሊናገረው የተገባ ነው። አስተውሉ ወዳጆቼ፣ ከኮከብ ቆጠራ ጋር መጫወት አደገኛ ነው። ፀሐይን ጨረቃና ከዋክብትን ማምለክ የሚያመጣው ኩነኔ ባለፈው ምዕራፍ ላይ ተመልክተናል። በዚህ ዘመን ከመጽሐፍ ቅዱስ ይልቅ በኮከብ ቆጠራ ላይ ትኩረት የሚያደርጉ አያሌ ሰዎች አሉ። መጋዝኖችና የመጽሐፍ መደርደሪያዎች ስለ ኮከብ ቆጠራ በሚያወሱ ህትመቶች ተጨናንቀዋል። እዚሁ በአገራችን ከሚታተሙ የግል ጋዜጦች ብዙዎቹ የአውደ ከዋክብት አምድ አላቸው። ገና ከመገዛቱ የኮከብ ቆጠራውን አምድ ወይም ገጽ አገላብጦ የሚያዩ ብዙ ሰዎች አያሉ። የሚገርመው ደግሞ መገናኛ ብዙሃኑም ሳይቀሩ እያራገቡት ነው። ዞርን ባልንበት ሁሉ እንመለከተዋለን፣ ያጋጥመናል። ወዳጄ ሆይ ኮከብ ቆጠራ በእግዚአብሔር ፊት ርኩሰት ነው። ይህን በማለቴ እኔን እንደ ስህተተኛ አትቁጠሩኝ። ርኩሰት ብሎ የጠራው እግዚአብሔር ነው። ለምን ርኩሰት ተባለ? ምክንያቱም ሰዎች ከሕያውና እውነተኛ አምላክ ዞር እንዲሉ ያደርጋቸዋል። ከጨለማና ጋንንታዊ አሰራርም ጋር ያጣብቃቸዋል። ያ ጋንንት ዓለም በእርግጥም ያለ ነው። በመንፈሳዊ ዓለም የተጣሉ መላእክት አሉ። ይህ ነገር እውነት በመሆኑም ዛሬ ሰዎች እየገቡበት ነው። ከዚህ የማይታይ ዓለም ጋር ያገናኘናል ብለው የሚያስቡት እጽም ይሁን ማንኛውንም ነገር ይወስዳሉ። የእግዚአብሔር ልጅ የሆነ ሰው ይህንን ገሸሽ ማድረግ አለበት። ወደዚያ የሚመለስ አማኝ አንድም እምነቱ ደካማ ነው፣ አሊያም በእውነት ክርስቶስን እንዳዳኙ አልታምንም። በዚህም ፊቱን ከመንፈስ ቅዱስና ከእግዚአብሔር ቃል ያዞራል። ስለ እንደዚህ አይነቱ ነገር እግዚአብሔር ማስጠንቀቂያ ሰጥቷል። የእርሱ ማስጠንቀቂያዎች እርግጠኞች እንደሆኑ ባለፉት ዘመናት ተረጋግጧል። ወዳጆቼ ሆይ የእርሱ አሰራር ግሩም ነው። እስከ ዛሬ አልሳተም። ጌታ የሚናገረውን የሚፈጽም አምላክ ነው። ወዳጆቼ ሆይ ስለዚህም እኔ አብሬው መጓዝ እፈልጋለሁ። ከቁጥር 13 እስከ 14 ያለውን ደግሞ እንይ። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን። የምትወርሳቸው እነዚህ አሕዛብ ሞራ ገላጮችና ሟርተኞችን ያደምጣሉ። አንተ ግን እንዲሁ ታደርግ ዘንድ አምላክህ እግዚአብሔር ከልክሎሃል ይላል። በዚህ ዋነኛ ምክንያት እነዚህ በምድሪቱ ይኖሩ የነበሩ ሰዎች ተፈርዶባቸው ነበር፣ እናም ከዚያ ይወገዳሉ። እስራኤል ደግሞ የእውነተኛና የአምላክ ምስክር እንዲሆን ተጠርቷል። ስለሚመጣው ነቢይ የተሰጠን የተስፋ ቃል እንይ። ከቁጥር 15 እስከ 17 ያለውን ተመልከቱ። አምላክን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት ያምላኬን የእግዚአብሔርን ድምጽ ደግሞ አልስማ፣ ይህችን ታላቅ ሰዓት ደግሞ አልይብለ እንደለመንከው ሁሉ አምላክ እግዚአብሔር ካንተ መካከል ከወንድሞች እንደኔ ያለ ነብይ አስነሳልሃል፣ እርሱንም ታደምጣለህ። እግዚአብሔርም ማለን የተናገሩት መልካም ነው ይላል። የእስራኤል ልጆች የእግዚአብሔርን ነቢያት መስማት ነበረባቸው። ለምን? ምክንያቱም እውነትን ይነግራቸው ስለነበረ ነው። ዋነኛው ምክንያቱ ይኸው ነበር። ነገር ግን ሁለተኛው ምክንያቱ እነርሱን ማዘጋጀት ነበር። ይኸውም የመጨረሻውን መልእክተኛ ነቢይ ኢየሱስ ክርስቶስን እንዲሰሙ ነበር። አንዳንድ ሰዎች እግዚአብሔር ለምን ዛሬ ራሱን አይገልጥም እያሉ ይጠይቃሉ። ወዳጄ ሆይ ኢየሱስ ክርስቶስ በሥጋ በተገለጠ ጊዜ እግዚአብሔር ያረፍተ ነገሩን ማለቅ ለማሳየት አራት ነጥብን ተጠቅሟል። በመጽሐፍ መጨረሻ እግዚአብሔር ተፈጸመ የሚሉትን አራት ሆሄያት አኑሯል። በኢየሱስ ክርስቶስ ከተናገረው ውጪ ለዓለም የሚለው ምንም ነገር የለውም። እኛም እርሱን መስማት አለብን። ከእርሱ ማድመጥ የግድ ነው። በመለወጥ ተራራ ላይ እግዚአብሔር አብ እንዲህ ብሏል፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ይላል። ማቴዎስ 17 ቁጥር 5ን ይመለከቷል። ማቴዎስ ምዕራፍ 17 ቁጥር 5ን ተመልከቱ። እርሱን ስሙት፣ እርሱ የመጨረሻው ቃል አለው። ዛሬ ለአማኞች ጌታ ኢየሱስ ክርስቶስ ራሱ እግዚአብሔር ነው። የእግዚአብሔር ሙላት ለሰው ልጅም የመጨረሻው የእግዚአብሔር መገለጥ ነው። ሙሴም በዘዳግም መጽሐፍ ወደ ኋላ የሚለው ይህንኑ ነው። ከቁጥር 18 እስከ 19 ቃል ያለውን ተመልከቱ። ከወንድሞቻችሁ መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም ባፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። በስሜም የሚናገረውን ቃሌን የማይሰማውን ሰው ሁሉ እኔ በቀለታለሁ ይላል። እንግዲህ የተከበራችሁ አድማጮች የዛሬው ምሽት ጥናታችን በዚህ ላይ ያበቃል። የዚህን ተከታይ ክፍል ደግሞ የሚቀጥለው ክፍለ ጊዜያችን ይዘንላችሁ እንቀርባለን። ሰላሙ ነው።
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።